ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ናቸው ስጋቱ አድማ በታኝ ፖሊስ፣ የኦሮሚያ ፖሊስ፣ መከላከያ በፈረቃየት በፓትሮል ከተማውን እያዳረሱ በቃ እያደኑ ነው ያሉት። ዙሪያውን መከላከያ አጥሮታል። በእነዚያ ሁኔታ ላይ ነው ያለው። በእርግጥ የሞተ የቆሰለ አላየሁም፣ አልሰማሁም።
አቶ ድንበላ ኤዴማ ይባላሉ። ከአዶላ ከተማ ነዋሪዎች አንዱ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
በምዕራብ ወለጋዋ የቤንጊ ከተማ ትላንት ጠዋት ከወረዳው ፖሊስ ጣቢያ ፊት ለፊት የደረሰና ለሁለት የፖሊስ አባላትም ሞት ምክንያት የሆነ የቦምብ ፍንዳታ የተመለከተ ዘገባ በዜና መጽሔት ክፍለ ጊዜ ይዘናል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ሚያዝያ 11 2010 ዓ.ም ስርጭታችን ጋር የምናስተናግዳችሁ እኔ አዳነች ፍስሐዬና
እኔም አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ተገናኝተው የሚነጋገሩበት ቦታ ሲንጋፖር፣ ቀኑ ደግሞ እንደ አውሮፓ አቆጣጠር ሰኔ 12 ቀን መሆኑን አስታውቀዋል። ሁለታችንም ለዓለም ሰላም ልዩ ጊዜ እናደርገዋለን የሚል መልእክት በትዊተር አስተላልፈዋል። ትራምፕ ይህን ያሉት ከሰሜን ኮሪያ እስር ቤት የተለቀቁትን አሜሪካውያን ከተቀበሉ በኋላ ነው። ከቀዳሚቷ እመቤት ሚላኒያ ትራምፕ ጋር ሆነው የተፈቱትን አሜሪካውያን ለአጭር ጊዜ አነጋግረዋል። ምክትል ፕሬዚደንት ማይክ ፔንስ እና የውጭ ጉዳይ ሚኒስትር ፖምፔዮም ትውልደ ኮሪያ አሜሪካውያኑን ተቀብለዋል።
የተባበሩት መንግስታት ድርጅት በኤርትራ ላይ የጣለውን ማዕቀብ ለማንሳት የሚያስችሉ ተጨባጭ ለውጦች አልታዩም ስትል ኢትዮጵያ ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት አባላት አስታወቀች። በአፍሪካ ቀንድ ጉብኝት በማድረግ ላይ የሚገኙት አራት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አምባሳደሮችን በአዲስ አበባ ተቀብለው ያነጋገሩት የኢትዮጵያ የውጭ ጉዳይ ሚኒስቴር ዴታ ወይዘሮ ሂሩት ዘመነ የኤርትራ መንግስት ቀደም ሲል ካለው ባህሪው ለውጥ ባላሳየበት ሁኔታ ማዕቀቡን የማለሳለስ ጉዳይ አካባቢው ላይ ተጽዕኖ ይኖረዋል ሲሉ መናገራቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ ለኢትዮጵያ ዜና አገልግሎት ተናግረዋል። ይህን ቃላቸውንም ለአሜሪካ ድምፅ አረጋግጠዋል። የኤርትራ መንግስት ከዘጠኝ ዓመታት በፊት የተጣለው የመንግስታቱ ድርጅት ማዕቀብ ህጋዊም ሆነ ምክንያታዊ ማረጋገጫ የለውም ሲል በተደጋጋሚ ማዕቀቡ እንዲነሳ መጠየቁ ይታወቃል። የኤርትራ የውጭ ጉዳይ ሚኒስትር አቶ ኦስማን ሳልህ ለ72ኛው የተባበሩት መንግስታት ድርጅት ዋና ጉባኤ ባሰሙ ንግግር ማዕቀቡ ሚዛናዊነትና ፍትህ የጎደለው በመሆኑ ሊነሳ እንደሚገባውና አሁንም በሀገራቸው ላይ መቀጠሉ ፋይዳ የሌለው ውሳኔ ነው ሲሉ አስረድተዋል። የተባበሩት መንግስታት ድርጅት በሶማሊያና በኤርትራ ላይ የተጣለው ማዕቀብ የጦር መሳሪያ በኮሚቴው የተጠቀሱ ግለሰቦች ላይ ጉዞና ትራንዚት እንዲሁም የንብረት ማንቀሳቀስ እገዳዎችን ያካትታል።
ከአንድ ሳምንት በላይ ለሆነ ጊዜ ተቃውሞ ሲካሄድ ከቆየ በኋላ የኢትዮጵያ የማዕድን ሚኒስቴር አደገኛ ኬሚካሎችን እየለቀቀ ነው የተባለውን በሀገሪቱ ደቡብ ክፍል የሚገኘውን የወርቅ ማዕድን ትላንት ለማገድ ወሰነ። ኩባንያው የታገደው ሕዝቡ በጠየቀው መሰረት ነው ሲሉ የኢትዮጵያ የማዕድን እና የፔትሮሊየም እንዲሁም የተፈጥሮ ጋዝ ሚኒስቴር ቃል አቀባይ ባቻ ፋጂ ትላንት ማታ በመንግስት ሚዲያ ተናግረዋል። እርምጃው በአጽሮት ሚድሮክ የሚባለው የመሐመድ የዓለም አቀፍ ልማት ጥናትና ድርጅት ኩባንያዎች ቢያንስ በጊዜያዊ መልክ ስራውን እንዲያቆም ያደርጋል። የወርቅ ማዕድኑ ኩባንያ የሚገኘው በሻኪሶ ከተማና ለጋ ደንቢ ወንዝ አጠገብ ነው። በሚድሮክ አሰራር ላይ ነፃ ምርመራ ተካሂዶ ባለድርሻዎቹ ሁሉ በምርመራው ውሳኔ ከተስማሙ ስራው ሊቀጥል እንደሚችል ቃል አቀባዩ ባቻ ፋጂ ገልጸዋል። የማዕድኑ ኩባንያ ባለቤት ቢሊዮነሩ መሐመድ ሁሴን አላሙዲ ሲሆኑ እንደ አውሮፓ አቆጣጠር ከ1990ዎቹ ዓመታት አንስቶ ሲሰራ ቆይቷል።
በኬንያ ስምጥ መሬት ትላንት የአንድ ግድብ ውሃ ሞልቶ በመፍሰሱ ቢያንስ 47 ሰዎች መሞታቸው ተገለጠ። ከግድቡ የፈሰሰው ጎርፍ ብዙ ቤቶችንና የንግድ መደብሮችንም ጠራርጎ ወስዷል። ግድቡ ያለው ከናይሮቢ በሰሜን ምስራቅ 150 ኪሎ ሜትሮች ሪቆ በሚገኘው ሶላይ አካባቢ ነው። 40 የሚሆኑ ሰዎች ተርፈው ሆስፒታል እንደተወሰዱ የመድን ሰራተኞች ሰዎችን ለማዳን ገና እየፈለጉ መሆናቸውን ጨምረው ባለስልጣናቶች አመልክተዋል። አካባቢው ካለፉት ሁለት ወራት ወዲህ ከባድ ዝናብ ሲዘንብበት መቆየቱን በጎርፍ መጥለቅለቅና በአፈር መደርመስ ምክንያትም ከ130 በላይ ሰዎች ሕይወት ማጣታቸው ተዘግቧል። በወረደው ከባድ ዝናብ ሳቢያ 220,000 የሚደርሱ ሰዎች ከመኖሪያ ቀያቸው መፈናቀላቸውን የኬንያ መንግስት ትላንት ይፋ አድርጓል።
የኮንጎ ዲሞክራሲያዊ ሪፑብሊክ የጤና ጥበቃ ባለስልጣኖች በያዝነው ሳምንት ይፋ ስለተደረገው የኢቦላ በሽታ መግባትን ለመግታት እየተራራጡ ናቸው። በሰሜን ምስራቅ በኩል ርቆ በሚገኝ የሀገሪቱ መንደር ላይ በያዝነው ወር ሁለት ሰዎች በኢቦላ እንደሞቱ ተረጋግጧል። መንደሩ ለኮንጎ ሪፑብሊክ ድንበር ቅርበት እንዳለው ተገልጿል። የሀገሪቱ የጤና ጥበቃ ሚኒስትር ዶክተር ኦሊ ሉንጋ ስለ በሽታው በማህበራዊ ሚዲያ በኩል ህዝቡን ሲያሳውቅ ቆይተዋል። ዛሬ ታዲያ የ12 ጠበብት ቡድን በሽታው ወደ ገባበት ቦታ በምትቀርብ ምባንዳካ ከተማ ገብተዋል።
የ92 ዓመት ዕድሜ አረጋዊው ማሃቲር ሙሐመድ ሰባተኛው የአገሪቱ ጠቅላይ ሚኒስትር ሆነው ዛሬ ቃለ መሐላ መፈጸማቸው ተገለጸ። ማሌዥያ ትላንት ከጡረታ ወጥተው በዚህ ዕድሜ ተወዳድረው በማሸነፋቸው ዓለምን ያስደነቁ መሪን የመረጠችው የቀድሞ ጠቅላይ ሚኒስትር የነበሩት ማሃቲ ሙሐመድ በአምባገነን አገዛዛቸው ይታወቁ ነበር። እሳቸውና የተስፋ ውህደት የተባለው ፓርቲያቸው እንደ አውሮፓውያን የዘመን አቆጣጠር በ1957 ዓ.ም ማሌዥያ ነጻ ሀገር ከሆነችበት ጊዜ አንስቶ ሀገሩን ሲመሩ የቆዩትን ጠቅላይ ሚኒስትር ናጂብ ራዛቅ ባሪሳን ከስልጣን አስወግደዋል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ።
በዳይና ተበዳይ በሚለው ነገር አላምንም። በትግል ሁሉ ነገር ማለፍ ይቻላል ብዬ አምናለሁ። ቂም በመቋጠር ወይንም ያለፈውን ነገር ጎልጉሎ በማውጣትና በዛ ነገር ላይ ትኩረት በመስጠት የወደፊቱን ማጨለም አስፈላጊ ነው ብዬ አላምንም።
በቅርቡ ከስር የተፈቱት የኦሮሞ ፌዴራሊስት ኮንግሬስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ ናቸው። በዛሬው ዕለት እዚህ ስቱዲያችን ተገኝተው ከዝግጅት ክፍላችን ጋር ካደረጉት ሰፋ ያለ ቃለ ምልልስ የተወሰደ ነው የሰማችሁት። ለምሽቱም የመጀመሪያውን ክፍል ይዘን ቀርበናል። በሁለተኛው አጋማሽ ነው ታዲያ የሚቀርበው። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። ሰሞኑን በውጥረት ውስጥ በሰነበቱት ሻኪሶና ለገደምቢ ከተሞች ዛሬ የመከላከያ ኃይል አባላት መግባታቸውን ነዋሪዎቻቸው ገለጹ። አዶላ ዋዩ ውስጥ ከትናንት በስቲያ የተገደለ ጓደኛቸውን አስከሬን ለመቅበር ሄዱ በነበሩ ባጃጅ ነጂዎች ላይም ድብደባ መፈጸሙ ተሰምቷል። ሶሎሞን አባተ ወደዚያው ደውሎ አንዳንድ የከተማይቱና የአካባቢውን ነዋሪዎችና የፖሊስ ባልደረባ አነጋግሮ ተከታዩን አጠናቅሯል።
የሰሞኑ ውጥረት ዛሬ ረገብ ያለ ቢመስልም የወታደሮቹ በከተሞች ውስጥ መታየት ግን በሰው ስሜት ላይ የተወሰነ ጫና ማሳደሩን ያነጋገርናቸው ገልጸውልናል። የሁለተኛ ደረጃ ትምህርት ቤት ተማሪ መሆኗን የነገረችኝ ሻኪሶ ከተማ አንዲት ወጣት የጠቆመችኝም ይህንኑ ነበር።
ዛሬ በሻኪሶ ከተማ ውስጥ ብዙ እንቅስቃሴዎች አሉ። ብዙ አጋዚዎች ገብተዋል። ብዙ ወታደሮች ከላይ ልዩ ኃይል በመባል የሚታወቁት ሬድ ኬፕ የሚያደርጉት ተጨማሪ ኃይል ተብሎ ከዞን ነው የተደውሎ የመጡት።
ዛሬ የታሰሩ አሉ?
ዛሬ የታሰረ የለም ለጊዜው እና ስለዚህ የሚመለከተው አካል ወይም ደግሞ የሚመለከተው መንግስት በሻኪሶ ከተማ ላይ እየተደረገ አሰቃቂ ያለው መንግስት ለምሳሌ ለኦሮሚያ መንግስት የሰው ልጅ እየሞተበት ነው። የሰው ልጅ እየደማበት ነው። ደሙ እየፈሰሰ ነው። ለምን ቆሞ ያየናል? እኛ ኦሮሞ አይደለንም ወይ? የዜግነት ግዴታ የለበትም ወይ? ይህንን ነገር ለሚመለከተው አካል አቤቱታዬን አቀርባለሁ እና መጥቶ እንዲያየን ምን ላይ እንዳለን፣ ምን እንደተጎዳ፣ ምን እንዳነሰን መጥቶ እንዲጠይቀን በክብር እገልጻለሁ።
ጥያቄያችን ይህ የወርቅ ማምረቻ ስራው ይቁም የሚል ነው ብላኛለች ሰቦምቱ። ልማትና ኢንቨስትመንት የስራም እድል ያለበት ነውና ምን ማለትሽ ነው ብያት ነበር።
ይዘጋ የምለው ምክንያቴ እኔ ይሄ ሳናይድ አሲዱን ማስታገሻ ወይም ደግሞ ዳይሜጅ ማድረጊያው መድኃኒት ወይም ደግሞ እንደዚህ አይነት አሲዶች እስኪገኙ እና ደግሞ መቆጣጠሪያው እስኪገኝ እና ደግሞ እዛ ላይ ዲፔንድ ሆነ የሚሰራ ባለ ሀብት ለህብረተሰቡ ለአካባቢ ጠቃሚ የሆነ ከሆነ ነው እንጂ እስከዛ ድረስ ነው እንጂ እኛ ይቁምልን የምንለው ሌላ ምክንያት የለንም። ለምን እቺ አገሪት በተለይ በኦሮሚያ የጀርባ አጥንት የሆነው አንድ ማዕድን የሚገኘው በሀገራችን ይሄ በሻኪሶ ከተማ የሚገኘው ነው። ስለዚህ ነው እንጂ ሌላ ምክንያት ኖሮን አይደለም። ይዘጋ ካልን ብዙ ህብረተሰቦቻችን ይጎዳሉ፣ እዛ ውስጥ የሚሰሩ የኛም ዜጋ አለ። ስለዚህ ይዘጋ ሳይሆን ይቁምልን ለትንሽ ጊዜ ይሄ ማስታገሻው እስኪገኝ ድረስ እና ያው ለህብረተሰቡ ጠቃሚ የሆነ ባለሀብት መጥቶ እስኪ ሰራልን እና ህብረተሰቡን አገራችንን ወጣታችንን የኦሮሞን ህዝብ አሳታፊ የሆነ ባለሀብት እስኪመጣልን ድረስ ነው ይዘጋልን ወይም ደግሞ ይቁምልን የምንለው።
ወደ አዶላም ደውዬ ሰሞኑንም ስላለው ሁኔታ ሲገልጹልን የነበሩትን የከተማይቱን ነዋሪ አቶ ደንበላ ኤዴማን አነጋግሬ ስለ ሁለቱም ከተሞች ጠይቄ ነበር።
ሻኪሶ በእርግጥ ከኔ 19 ኪሎ ሜትር ይርቃል። ብዙ እንትን የከፋ ነገር የሰማሁት የለም።
አዶላስ እንዴት ነው
የአዶላ ሁኔታ? ያ አዶላ በስጋት በፍራቻ ተማሪዎች እየተደበደቡ አንድ የሞተ ወጣት ልጅ አለ የኦሮሚያ ፖሊስ የገደለው።
መቼ?
ትላንትና ወዳ።
እሺ።
ማክሰኞ።
እሺ። ማን ነው እሱ?
አማኑኤል ደስታ ይባላል። እሱ ቀበር ላይ እያለን የአድማ በታኝ ፖሊስ መኪና ፓትሮል መኪና ይዞ መቃብሩ ቦታ ላይ ልክ እኛ አዶላ ውዩ ከተማ መካነ ኢየሱስ ቤተ ክርስቲያን የቀብር ስነ ስርዓት የተካሄደው እዛ እያለን መጥቶ ህዝቡን አፍራርቶ እንደውም የልጁ ቤተሰብ የሆኑና ሌሎች ወጣቶች ለቅሶም ትቶ አፈር ላይ እየተንከባለሉ እሪ እያሉ እያለቀሱ የነበሩት በቃ እነዚያን ሰዎች ሳዩ ግር ብሎ ተነስቶ እንደገና እርስ በርስ ነገሩ እንዲቀዘቅዝ አድርጎ እንደገና ወደ መቃብሩ ፊታቸውን አዙሮ ሄዱ። ከዚያ አለፍ ስሉ ልጁ የባጃጅ ሾፌር ነበረ። የከተማ ባጃጅ ሾፌሮች ጠቅላላ ለቀብሩ ልመጡ ስሉ በመሀል ላይ ደብድቧቸው የቆሰሉም አሉ ይባላል። እንደዚህ አይነት ሁኔታ ላይ ነው ያሉ ነው።
ይሄ ዛሬ ነው የተፈጸመው? ይሄ የሚነግሩኝ ነገር
አዎ፣ 6 ሰዓት ላይ ነው የቀብር ስነ ስርዓት የተካሄደው።
እና ይሄ ሲሆን ዛሬ የደረሰ የከፋ ጉዳት አለ ማለት? በህይወት ላይ የደረሰ ጉዳት ወይም በአካል ላይ የደረሰ ጉዳት አለ?
የለም፣ እንትን ላይ ብቻ ነው የነበረ።
የታሰሩ ሰዎችስ አሉ?
በእርግጥ አላየሁም፣ የታሰሩትን አላየሁም። ይደበድባቸው 2 ልጆች ታስሯል። ቆስሎም ወደ ሐኪም ቤት አዶላ ሆስፒታል ሄዱ አሉም ይባላል። እኔ በእርግጥ አላየሁም። ለራሴም ውጣ ብዬ እንዳልሄድ እንትን እያሉኝ ነው። ፍራቻው፣ ስጋቱ፣ አድማ በታኝ ፖሊስ፣ የኦሮሚያ ፖሊስ፣ መከላከያ በፈረቃየት በፓትሮል ከተማውን እያዳረሱ በቃ እያደኑ ነው ያሉት። ዙሪያውን መከላከያ አጥሮታል። በእነዚያ ሁኔታ ላይ ነው ያለው። በእርግጥ የሞተ የቆሰለ አላየሁም።
አንድ የምዕራብ ጉጂ ዞን ፖሊስ ባልደረባም ሁኔታውን በቅርብ እንደሚያውቁ ገልጸውልኛል። ለደህንነታቸው ሲባል ስማቸውን አንጠቅስም፣ ድምጻቸውም ተቀይሯል።
የአዶላ ሁኔታ መከላከያዎች በብዛት ገብተዋል፣ መጋዝም ገብተዋል እና ሁሉም ዳርዳር ይዞ ነው የሚቀመጠው። ፍራቻ ነው ያለበት። ከትናንትናና ከትናንት ወዲያ ትንሽ ይሻልላል፣ ግን ፍራቻ አለባቸው ሰዎች ላይ ፍራቻ አለባቸው።
ፍራቻው ምንድን ነው? ምን ይሆናል የሚል ነው።
ከዚህም በፊት እንደከላከሉ ሰው ስለሚመጡ ሰውንም ስለሚገሉ እኛንም ይገሉናል ይመስናል የሚባል በጣም ፈርቷል። አንዳንድ ኮሌጅ እዛ የነበረው ተማሪዎች ወደ ቤት ገብተዋል።
እሺ።
ኮሌጅም ተዘግቷል በአሁኑ ሰዓት።
ትናንት የማዕድን ነዳጅና የተፈጥሮ ጋዝ ሚኒስቴር ለገደምቢ የወርቅ ማምረት ፍቃዱን እንደማያራዝም አስታውቆ ነበረ። ይሄ ምንድን ነው? በሰው ውስጥ የፈጠረው ስሜት አለ?
የፈጠረው ስሜት ህዝቡን ለጊዜው ያረጋጋል እንጂ በህዝቡ ውስጥ ያለው ስሜት ዘላቂ መፍትሄ የሚሰጥ አይመስለንም። ለጊዜው እኛን ለማረጋጋት የተደረገ ነገር ይመስለናል እንጂ ከነካቶ የሚያቆሙት አይመስለንም። ከነካቶ የማይቆም ከሆነ እና ለጊዜ እኛን አረጋግቶ ወደዛ የሚመለሱ ከሆነ እንዳለ ዘርማ ሀገራችን እዛ ያልቃል። እኛ እዛ አካባቢ ያሉት የሚወለደው ልጆች ሽባ ናቸው፣ አጥንት የላቸውም። አንዳንዱ እግሩ ተንሻፎ ነው የሚወለደው፣ አንዳንዱ ማጅራት የለውም፣ ማጅራቱ ተንሻፎ ነው እንትን የሚለው። እንዳለ ጎባጣ ነው፣ በቃ እንደ ባብ ነው የሚሄዱት። ይሄ ነገር ካልቆመልን በፍጹም ሀገሪቷ እንደማትረጋጋ ብሎ ነው ይዞ ትምላ።
እርስዎ እንግዲህ እዛ ከባለስልጣናቱን በስራው ምክንያት ቅርበት ስላለዎት ያለውን ሁኔታ እርስዎ ይገነዘባሉ እና ምንድን ነው የሚመስለው በባለስልጣናቱ መካከል ያለው ስሜት ይህንን የሰውን እንቅስቃሴ ንቅናቄ አስመልክቶ?
አሁን የባለስልጣናቱ ስሜት በሁለት ቦታ የተከፋፈለ ነው። አንደኛ ለህዝብ የሚቆረቆሩት ከህዝቡ ጋር ነው ስሜታቸው ያለው። ይሄ ነገር እንዲቆምና ያ ኬሚካል እዛች ቦታ ላይ እንዳይጠቀሙ በብዛት ፍላጎት አላቸው። የራሳቸውን ጥቅም የሚፈልጉትና ከፋብሪካ ጋር ያለ ግንኙነት ያላቸው የተወሰኑ ባለስልጣናቶች ፋብሪካ እንዳይቆም ነው የሚፈልጉት። በሁለት ተካፍሎ ነው ባለስልጣናት ያሳሰቡ።
የለገደንቢ ወርቅ ማምረቻና የሚድሮክ ባለስልጣናት ሰውን አለማነጋገራቸውን የጠየቅኳቸው የአካባቢው ነዋሪዎች ገልጸውልኛል። የመከላከያ ሚኒስትሩ አቶ ሞቱማ መቃሳ ወደ ሻኪሶ ሄደው ጉዳዩን ለመፍታት መሞከራቸውን ነግረውኛል። የአንገዋዩ ወረዳ አስተዳዳሪ አቶ ደስታ ጨሪ ለባልደረባ የመለስካቸው አምሃ ትናንት እንዲህ ብለው ነበር።
እኛ በራሳችን በኩል የራሱን ድምፅ በተገቢ ሁኔታ ለመንግስት እያሰማ ነው የምናካሄደው። የጥያቄም በሰላማዊ በኩል ማሄድ እንዳለበት ነው። ህዝቡም በሪክሻ ሰው ተረባክሶ እንዳይረበሽ ሰው ህይወት በሚያጠፋ መልኩ ሳይሆን በትክክል ጥያቄው መጠየቅ አለበት። ያው ይሄን መንገድ አዚዘን እኛን በስርዓት መንግስት መመለስ የምችል የመንግስቱ ምላሽ እንጠብቃለን። እስከዛ በትግስት መጠበቅ አለብን የምንለው ግን የኢትዮጵያ መንግስት ይህን ነገር ላይ አስቸኳይ መፍትሄ መስጠት አለበት። የሰው ህይወት እየጠፋበት ስለሆነ አፋጣኝ ምላሽ መሰጠት አለበት። ይሄን ብቻ አይደለም፣ አዶላ ኢንተርፕራይዝ ራሱ የሚባል አለ እኛ አካባቢ ብዙ አመታት እየሰራ ነው የቆዩት። አሁንም እስከዛሬ ድረስ የሚጠቀሙት የቆዩት ሜርኩሪ መሬት ውስጥ ነው አለ ከዋጋ እየጠጣን ነው። እሱ ራሱ ያው መፍትሄ እንዳገኝ ነው እየተባለ ያለው። እኛም እያለ ያለ ነው አብዛኛው ከኬሚካል ጋር የተያዘ ችግር መፍትሄ የማግኘት ያለበት ነገር ስለሆነ በፍጥነት ምላሽ መሰጠት አለበት ነው።
የሚድሮክ ኢትዮጵያን ከፍተኛ ባለስልጣናት ለማግኘት ዛሬ ያደረግኳቸው ጥረቶች አልተሳኩ። የክልሉን የአካባቢ ጥበቃና ኢንቨስትመንት እንዲሁም የማዕድን ነዳጅና የተፈጥሮ ጋዝ ሚኒስቴርንና ሌሎችም የሚመለከታቸውን ባለሥልጣናት ለማግኘት እየጣርነን። ለሚድሮክ ጎልድ ወርቅ የማውጣት ፍቃድ መሰረዙን ማዕድን ሚኒስቴር ትናንት አስታውቋል። የአዶላ ዋዩ ከተማ ምክትል ከንቲባ አቶ ጫላ ዋሬና የከተማይቱ አስተዳደር የኮሚኒኬሽንስ ባለሙያ እስር ላይ እንዳሉ መሆናቸው የአዶላ ዋዩ ከተማ ምክትል ከንቲባ አቶ ጫላ ዋሬና የከተማይቱ አስተዳደር የኮሚኒኬሽንስ ባለሙያ እስር ላይ እንዳሉ መሆናቸውም ተገልጿል።
ቀጣይ ዘገባችን ደግሞ ወደ ምዕራብ ኢትዮጵያ ይወስደናል። ወደ ወለጋ ክፍለ ሀገር ጥቃቱ የደረሰው ትላንት ነው። በተለይም በቤጊ ወረዳ መድረሱና አያሌ ሕይወት ጠፍቶ በርካታ ቆስሏል ተብለዋል። ዘገባውን ያዘጋጀው የአፋን ኦሮሞ ክፍል ባልደረባ ነሞ ዳንዲ ሲሆን የሚያቀርበው አዲሱ አበበ ነው።
ትናንት ረቡዕ ወለጋ ውስጥ በተለይ ቤጊ ወረዳ የደረሱ የቦምብ ፍንዳታዎች ለበርካታ ሰዎች በተለይም ለፖሊስ አባላት ሞት ምክንያት መሆናቸው ይታወሳል። በትናንቱ የአፋን ኦሮሞ ስርጭታችን ነሞ ዳንዲ ነዋሪዎችንና ስማቸውን ይፋ እንዳናድርግ የጠየቁ ሰዎችን ጠቅሶ እንደዘገበው ማንነቱ ባልታወቀ ሰው በተወረወረ ቦምብ የቆሰሉት ብዙዎቹ የቢጊ ወረዳ ፖሊስና የአድማ በታኝ ባለሥልጣናት ናቸው። ከነዋሪዎቹ ምስክሮች አንዱ ይህንን ብለዋል። ዛሬ ረቡዕ ይላሉ። እኛ ዛሬ ስለዘገብነው ትናንት ነው እንግዲህ የገበያ ቀን ነበር። ጠዋት ወደ ፖሊስ 3 ሰዓት ፖሊሶች ጣቢያ ፊት ለፊት ቆመው ፈንጂ ተወረወረባቸው። እዚያ የነበሩ ሰዎች ወዲያው ወደቁ። ፖሊስ ጣቢያው ደጃፍ ደግሞ ተኩስ መሰማት ጀመረ። እነዚህም ሰዎች ላይ ቦምብ ነው የተወረወረው። ወዲያው ወዳደቁ። የመከላከያ ሰራዊት ከአንድ አቅጣጫ እየመጣ ነበር። እነርሱ ተመተው ወድቀው የነበሩትን ሰዎች በመኪና ጭነው ወደ ሆስፒታል ወሰዱ። ሳጅን ጀማል ለሙ የሚባል ሰው ነው አንዱ። በቤጊ ወረዳ የፖሊስ አዛዥ ወይም ባለሥልጣን ናቸው። የአድማ በታኞች ኃላፊው ደግሞ ኢተፋ ይባላሉ። ምክትላቸው ጉተማ። እና ሌላም ፖሊስ በጣም ከፍተኛ ጉዳት ደርሶባቸዋል ነው ያሉት መስክሩ። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ የወረዳው ባለስልጣንም ይህንኑ ቀደም ሲል የተባለውን አረጋግጠዋል።
እየ ገነማ ሳይቲ ለማደቃ ፍርተመረጣኩ ማጀረኔ
አዎ እንደተባለው ወደ 2 ሰዓት ከ45 ደቂቃ ጠዋት ላይ ባልታወቀ ኃይል ፈንጂ በመወርወሩ ኢተፋ የአድማ በታይም ፖሊስ ኃላፊና ምክትሉ ጉተማ እንዲሁም ባሪ የሚባሉ ፖሊሶች ተመተዋል። ጉተማና ጀማል በጣም ነው የቆሰሉት። ስለዚህ ለህክምና ተወስደዋል። ኢተፋ እጁ ላይ ነው የተመታው። እዚሁ ሐኪም ቤት እየታከመ ነው። ፈንጂውን ማን እንደወረወረው እንዴትም እንደተወረወረ የሚያውቅ አንድም የለም። እነዚህ ፖሊሶች ተመተው መውደቃቸውን ህዝቡ አየ። ከዚያ በኋላ ህዝቡ መሸሽ ጀመረ። እንደገና ከፍተኛ ተኩስ ተከፈተ። ህዝብ ወደ ቤቱ እየገባ በሩን መዝጋት ጀመረ። ሰው ወደ ገበያ እየመጣ ነበር፣ ግን ሁሉም ሸሸ። ቤጊ በጣም ተረበሸች። ህዝቡም ጭንቅ ይታይበት ነበር ብለዋል። አድማጮች፣ ሌሎች የአይን ምስክሮችንና የመንግስት ባለስልጣናትን አስተያየት እንዳገኘን ወደፊት በዚህ ጉዳይ እንመለሳለን።
ወደ ሶስተኛው የመጽሔቱ ክፍለ ጊዜ ዘገባ እንሻገራለን። አድማጮች፣ ወዲህ ወደ ዩናይት ስቴትስ ይመልሰናል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያ እስር ቤት ተለቀው ዛሬ ወደ ሀገራቸው የተመለሱትን ዛሬ የገቡትን ማለት ነው 3 አሜሪካውያን አውሮፕላን ማረፊያ በመገኘት በግል አቀባበል አድርገውላቸዋል። ከፒዮንግያንግ ጋር አዲስ ምዕራፍ ጀምረናል ሲሉም ፕሬዚዳንቱ በአቀባበል ስነ ስርዓቱ ላይ ተናግረዋል። የአሜሪካ ድምፁ ማይክል ብራውን የዘገበውን ሰለሞን ክፍሌ ይዞ ቀርቧል።
ሦስቱ አሜሪካውያን ዛሬ ማለዳ አንድሩስ አየር ኃይል አውሮፕላን ማረፊያ ሲደርሱ አቀባበል ያደረጉላቸው ፕሬዚደንት ዶናልድ ትራምፕ፣ ምክትላቸው ማይክ ፔንስ እና ባለቤቶቻቸው ናቸው። የቀድሞው የሰሜን ኮሪያ ታሳሪዎቹም ከአውሮፕላናቸው ሲወጡ እጆቻቸውን ከፍ አድርገውና የድል ምልክቶችን አሳይተዋል። ትንሽ ቆይቶም ፕሬዚደንት ትራምፕ ባደረጉት ንግግር አሜሪካውያኑ በዚህ ጊዜ የተፈቱት ባልተጠበቀ ሁኔታ ነው ብለዋል።
We very much appreciate that he allowed them to go before the meeting. It was sort of understood that we
የሰሜን ኮሪያው መሪ ከመገናኘታችን አስቀድሞ እስረኞቹ እንዲወጡ በመፍቀዳቸው በጣም ደስተኞች ነን። እነዚህ 3 ድንቅ ሰዎች እንዲፈቱ በስብሰባችን ወቅት የምናነሳው ጉዳይ እንደነበር ግንዛቤ ተወስዷል። ከስብሰባ በኋላ ወደ አገራቸው ይመለሱ እንደነበር የታወቀ ነው። ከዚያ በፊት በመለቀቃቸው ተደስተናል። እንደ እውነቱ ከሆነ ሳንጠብቀው የሆነ ነገር ነው።
ኮሪያ አሜሪካውያን እስረኞች የተለቀቁት የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ ለሁለተኛ ጊዜ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ለመገናኘት ወደ ፒዮንግያንግ ከሄዱ በኋላ ነው። ቶኒ ኪም እና ኪም ሃክ ሶንግ በፒዮንግያንግ የሳይንስና ቴክኖሎጂ ዩኒቨርሲቲ ያስተምሩ ነበር። እንደ አውሮፓውያን ዘመን አቆጣጠር በ2017 በጸረ መንግሥት እንቅስቃሴ መሳተፍ ተከሰው በተናጠል ተይዘው ሲታሰሩ፣ ሦስተኛው ታሳሪ ኪም ዶንግ ቱል በቁጥጥር ሥር የዋሉት በ2015 ሲሆን በስለላ ተወንጅለው በ10 ዓመት እስራትና ከባድ ሥራ እንዲቀጡ ተበይኖባቸው ነበር። ባጭሩ ያስረዳሉ ሚስተር ቱል።
ዮሮ ጋጂ ቴውሩል ባለም ጎስን ይስሚዳመንን ቾቼል
በተለያየ መንገድ ነበር የእስር ቤት ይዞታችን። እኔን በተመለከተ ብዙ ከባድ ሥራ ያሰሩኝ ነበር።
ሚስተር ትራምፕ አውሮፕላን ማረፊያውን ከመልቀቃቸው በፊት ውጭ ጉዳይ ሚኒስትር ማይክ ፖምፔዮ ላደረጉት ጥረት አመስግነው ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር የሚገናኙበት ትክክለኛ ቦታ በቀጣዮቹ 3 ቀናት ውስጥ ይፋ እንደሚደረግ ለጋዜጠኞች ተናግረዋል። ይህ በእንዲህ እንዳለ የሦስቱ አሜሪካውያን መፈታት በዩናይትድ ስቴትስና ሰሜን ኮሪያ መካከል ያለው ግንኙነት ከታቀደው የሁለቱ ሀገሮች መሪዎች ጉባኤ በፊት እየተሻሻለ መምጣቱን ያሳያል ሲሉ ባለሙያዎች ተናግረዋል። የዲፕሎማሲያዊ ግንኙነቱ መሻሻል የመጣው ከጃፓን፣ ደቡብ ኮሪያና ቻይና መሪዎች ጋር የተደረጉ ንግግሮችን ተከትሎ ነው ሲሉ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ አስረድተዋል።
So the relationships we have with Prime Minister Abe, President Moon, President Xi.
ስለዚህ ከጠቅላይ ሚኒስትር አቤ፣ ከፕሬዝዳንት ሙን እና ከፕሬዝዳንት ሺ ጋር ባሉን መልካም ግንኙነቶች ሳቢያ የተገኘው ውጤት ነው። ወደፊት ከሰሜን ኮሪያው ጋር ያቀርነውን ግንኙነትም በጉጉት እንጠብቃለን። መቼ እንደሚሆን ለመጠቆም በሁለት ቀናት ውስጥ የሚገለጥ ይሆናል።
ተንታኞች የሚሉት ግን የእስረኞቹ መፈታት በጎ ነገር ቢሆንም በሁለቱ ሀገሮች መካከለ ያለው ግንኙነት ግን በጣም የተራራቀ ነው። ለአዲስቱ አሜሪካ የደህንነት ማዕከል የተባለው ድርጅት ባልደረባ ፓትሪክ ክራውን ያስረዳሉ።
So we have a long way to go in trying to turn this diplomatic opening with the North.
ስለዚህ ከሰሜን ኮሪያ ጋር አሁን የተከፈተውን የዲፕሎማሲ ቀዳዳ ወደ ሁነኛ ዘላቂ ግንኙነት ለመቀየር እንግዲህ ብዙ መጓዝ ይኖርብናል። ምናልባትም ሰላም ይፈጠርና የኒውክሌር ጦር መሳሪያዎችን ወደ ማጥፋቱ እንሸጋገር ይሆናል።
ባለሙያዎች እንዲያውም ሲያስጠነቅቁ ከሰሜን ኮሪያ ጋር እኮ ከባዱ ዲፕሎማሲያዊ ድርድር ገና አልተጀመረምና ካሁኑ መፈንጠዝ የለብንም ብለዋል።
አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው ስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቶችን እናሰማለን።
ሰላም ቪዎች፣ ዛሬ ደወልኩት በዶክተር አብይ አንዶር ኢስራኤል ገማላይ አንዳንድ አስተያየት ሰጪዎች ከተናገሩት በመነሳት ነው። ይሁን ኢትዮጵያ ውስጥ አንጻራዊ ሰላም ወርዷል ወይንም ሰላም መጥቷል ብሎ ላሉት በተለይ ዶክተር አሸብር የቀድሞ ምክር ቤት አባል ይሄ ካለው ሁኔታ ጋር በጣም ስለተምታታብኝ ነው። ይሁን አሁን በዚህ ሳምንት ብቻ ከቤንሻንጉል ከተለያዩ ኢትዮጵያ ክፍላት ሀገራት በዘር ብቻ የተመረጡ በብዙ ሺህ የሚቆጠሩ ኢትዮጵያውያን ወገኖች በሚያሳዝን ሁኔታ ተፈናቅለዋል። ከሶማሌ ክልል ወይንም ከጅጅጋ አካባቢ ከሚሊዮኖች በላይ ተፈናቅለው እስከዛሬ ወደ ነበሩበት አካባቢ አልተመለሱ። ከዚህ ቀደምም ከጉራ ፈረዳ እንደዚሁም በጠራራ ፀሐይ ሺዎች የሚቆጠሩ ኢትዮጵያውያን ከቤት ከቀያቸው ተፈናቅለው እንዲባረሩ ተደርጓል። ይሄ መንግስት በሕገ መንግስቱ ላይ እንዳስቀመጠው ማንኛውም ኢትዮጵያዊ በሚፈልግበት አካባቢ ሰርቶ መኖር መብት አለው ብሎ ሲል ራሱ ያወጣውን ሕገ መንግስት ራሱ የሚያፈርስ መንግስት በዓለም ላይ ይሄ ብቻ ነው። ምን ማጋነን አይሆንም። እኚህ ዶክተር አብይ ለዛች ሀገር ብዙ ጥሩ ራዕይ ቢኖራቸውም አብሯቸው ለ27 ዓመት የነበሩት የወያኔ ኢህአዴግ ባለስልጣናት የእኚህን ሰው ቀና ስራ ያደናቅፉ ይችላሉ ብዬ ስለማምን ነው። ወመራው ነኝ ከፍሎሪዳ።
አመሰግናለሁ። የተባረሩትን አማራዎች ባህር ዳር የፈሰሱትን አስተያየት ለመስጠት ነው። ሰው ከሀገሩ ላይ ከኢትዮጵያ በምድር አማራው ኢትዮጵያን ተጣሊያን ወረራ አላዳንም? በአማራ አይደለም እንዴ ይቺ ሀገር? አድዋ ደግሞ አልፈሰሰም? የትም አልፈሰሰም?
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በቀረቡ ዝግጅቶቻችን ላይ ያላችሁን አስተያየት ላኩልን እናስተናግዳለን። እዚህ ግድም በሙዚቃ ፋታ እንወስዳለን። የምሽቱን ምርጥ ዜማ ነው እናሰማችሁ። ጸጋይ ሸቱ ነው ቆየት ባለ ስልቱ እንዲህ የሚለን
በታሉ ችግራያው
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን አሁን ከምሽቱ 3 ሰዓት ተኩል መሆኑን ያመለክታል። አስተናጋጆቻችሁ አሉላ ከበደና
አዳኝ ፍሳሐየንን። ሁለተኛውን አጋማሽ ስርጭታችንን አጨርሰናል። አድማጮች አሁን ለዚህ ክፍል ቀዳሚ ወደ ሆነው ቅንብር እናምራ።
ቀደም ብለን በመግቢያችን ያስተዋወቅ ነው ቃለ ምልልስ ነው ተከታዩ። በቅርቡ ከስር የተፈቱት የኦሮሞ ፌዴራሊስት ኮንግሬስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ ዛሬ በዋሽንግተን ዲሲ የሚገኘው ስቱዲያችን ተገኝተው ከዝግጅት ክፍላችን ጋር ሰፋ ያለ ቃለ ምልልስ አካሂደዋል። አቶ በቀለ መጀመሪያ በሕክምና ሙያ ከዚያም በመምህርነት ለበርካታ ዓመታት አገልግለዋል። ከማህበረሰብ ግልጋሎት እስከ ፖለቲካ ተሳትፎ ያደረጉትን ጉዞ ከጽዮን ግርማ ጋር ባደረጉ ቃለ ምልልስ ያብራራሉ። ለዛሬው በወጣትነት ዘመናቸውና በቤተሰባዊ ሕይወታቸው ዙሪያ የተወያዩትን የመጀመሪያ ክፍል ነው የምናስከትለው።
ለሁለተኛ ጊዜ ታስረው በቅርቡ ከተፈቱበት እስር ቤት እንኳን ደህና በሰላም ተፈቱ ብለናል በሬዲዮ ፕሮግራማችን። አሁን ደግሞ እዚህ የአሜሪካ ድምጽ ስቱዲዮ ዩናይትድ ስቴትስ ዋሽንግተን ዲሲ ነው የመጡትና በድጋሚ እንኳን ከእስር ተፈቱ፣ እንኳን ደግሞ ወደ አሜሪካን ድምጽ ስቱዲዮ በሰላም መጡ።
አመሰግናለሁ። እንኳን ደህና ቆያችሁኝ።
እስቲ ወደ ዋናው የፖለቲካ ጉዳይና ውይይት ከመግባታችን በፊት አቶ በቀለ ገርባ በአዲስ አበባ ዩኒቨርሲቲ መምህር ነበሩ፣ ከዛም ደግሞ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር ነበሩ። ከሁሉም በላይ ደግሞ እንደው ታዋቂ ፖለቲከኛ ኖት። አሁን ሰሞኑን አዲስ ነገር ሰምተናል። ወደ መምህርነት ከመቀላቀሉ በፊት ወደ ሕክምና ባለሙያ እንደነበሩና እስቲ ወደ ኋላ እንመለስና ስለ እሱ ንገሩን። እንዴት ነው ከሕክምና ወደ መምህርነት ከዛ ወደ ፖለቲከኛነት የተሻገሩት?
ቀድሞ እንግዲህ በ1970ዎቹ አካባቢ ነበረ። ይሄ ረጅም ጊዜ ነው። 9ኛ ክፍል እንደጨረስኩ ወደ 10ኛ ክፍል እንደገባው የጤና ረዳትነት እድል አግኝቼ በአንድ አመት ያህል ከሰለጠንኩ በኋላ ወደ ደቡብ ክልል ተመድቤ በእጣ ነው። ያን ጊዜ በእጣ ደርሶኝ ይርጋ ጨፌ ጤና ጣቢያ፣ ያን ጊዜ ጌዶ አውራጃ ጌዶ ጤና አጠባበቅ ጣቢያ ነው የሚባለው፣ እዛ አካባቢ አንድ አመት ተኩል ያህል ከሰራው በኋላ ያው ብዙም ትምህርትን የመቀጠል ፍላጎት ስለነበረኝ ተመልሼ ወደ ትምህርት ቤት ተመለስኩኝ። ከዛ በኋላ እንግዲህ ተምሬ ወደ ዩኒቨርሲቲ ተቀላቀልኩ ማለት ነው።
ስለዚህ ለአንድ አመትም ቢሆን ማህበረሰቡን አገልግለዋል። የት ነበር ግን የሚማሩት? የት ነው የተወለዱት? የት ነበረ የሚማሩት?
አዎ፣ ትውልዴ ምዕራብ ወለጋ ቦጂ ድርመጅ የሚባል ወረዳ ውስጥ ነው እና የተማርኩት ግንቢ ከፍተኛ ሁለተኛ ደረጃ ትምህርት ቤት ነው። ከዛ በኋላ ባህር ዳር መምህራን ኮሌጅ ተምሬ ያለው፣ ከዛ አዲስ አበባ ዩኒቨርሲቲ ተምሬ ያለው። ሁለተኛ ዲግሪንም የወሰድኩት አዲስ አበባ ዩኒቨርሲቲ ነው። በኋላ በተለያዩ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች ሰርቻለሁ። ከዛ አዳማ መምህራን ኮሌጅ ሰርቼ 1997 ከዛ 19 ያህል ሰዎች እንድንባረር ተደረገ። በግል አንድ ሁለት አመት ሌሎች ኮሌጆች ከሰራው በኋላ አዲስ አበባ ዩኒቨርሲቲ ተቀላቀልኩ። አሁንም እንግዲህ እስካሁን ድረስ ያለሁት እዛ ነው። አጋጣሚ ሆኖ አሁን ከእስር ከተፈታውም በኋላ ተመልሼ ወደ ስራዬ እንድመለስ የሪኢንስቴት አድርገውኛል። አሁንም የአዲስ አበባ ዩኒቨርሲቲ መምህር ነኝ።
ወደ ፖለቲካው እንዴት ነው የተሳቡት? ምናልባት መባረሮ መገፋቶ ይሆን?
እንደሱም አይደለም። ምክንያቱም ፖለቲካ እኔ ብዙም ሁሉ ሰው ሊሳተፍበት ሁሉ ሰው የሚሰራው ስራ ነው ብዬ አላስብም። ለዛ የሚፈጠሩ ሰዎች አሉ። እኔ የተፈጠርኩት ምናልባት ለመምህርነት ነው የሚል እምነት ነው የነበረኝ። ስለዚህ ወደ ፖለቲካ መቀላቀል ፈልጌ አላውቅም። ነገር ግን አንዳንድ ጊዜ እንዲስተካከሉ የምፈልጋቸው ነገሮች፣ ነገር ግን በየት በኩል ባደርግ ይሄን ነገር ማድረግ እችላለሁ ብዬ በማስብበት ጊዜ የአንድ ፖለቲካ ድርጅት አባል መሆን አለብኝ ብዬ እያሰላሰልኩ ሳለሁ ጥሪ ተደረገልኝና ያን ጊዜ ከኦሮሞ ዴሞክራሲያዊ ንቅናቄ ኦፌዴ ነው የሚባለው ጥሪ ሲደረግልኝ እዛ ተቀላቀልኩ። ከዛ በኋላ ብዙም ሳልሰራ ወደ አመራር መጣው። ብዙም ሳልሰራ እንደገና ወደ ምርጫ ውስጥ ገባው ተወዳደርኩ በርግጥ አሸንፍ የነበረ ተሸንፍክ ተባልኩና ያም ትንሽ ልህ ውስጥ ከቶኛል ወደ ፖለቲካው ኢን አርነስት ገባው ማለት ነው ከዛ ወደ እስር ቤት ነው የገባሁት በርግጥ ብዙ ሳልሰራ አጋጣሚዎች ብዙም አልፈቀዱልኝም አገር ውስጥ ሆኜ እንድሰራ በእስር ቤት ነው አብዛኛውን ጊዜ ያሳለፍኩት
ከፖለቲካው የእስር ቤት ነው ደሃላ እንመጣበታለን እዚሁ የመጀመሪያ ህይወቱ ላይ እንቆይና እንግዲህ መምህርነት በጣም ትልቅ ሙያ ነው ማነጽ አንድን ዜጋ ማነጽ ነውና ሶም ደግሞ ሲታዩ በርግጥ የመምህርነት ዘመኑን አላየሁም ግን ጥሩ መምህር የነበሩ ይመስለኛልና አሁን ከዛ በኋላ ሲንቀሳቀሱ እንደሆነ ያነጽኳቸው ያስተማርኳቸው እዚህ ቦታ ላይ ደርሰዋል ብለው የሚያስቧቸው ወይም እንደዚህ አይነት ተማሪዎች አግኝተው ያውቃሉ ወይ በዚህ የፖለቲካ ሂደት ውስጥ የሚታወሱ ተማሪዎች ያገኙታሉ እርሱ ያስተማሯቸው
ፖለቲካ ውስጥ ብዙም ያገኘሁት ስለመኖሩ ብዙ ትዝ አይለኝም ነገር ግን በእጅግ በጣም ብዙ በርካታ በሆኑ ልልቅ ስራዎች ላይ የተሰማሩ ተማሪዎች ያሉ አንድ ጊዜ አዳማ መምህራን ኮሌጅ ሳለው ቅዳሜና እሁድ አሰላ እናስተምር ነበር እና አሰላ ላስተምር ሄጄ እዛ ባረፍኩበት ሆቴል ሌሊት ድንገተኛ ህመም አጋጠመኝ እና ወደ አሰላ ሆስፒታል ሄድኩኝ አሰላ ሆስፒታል ሲሄድ ከዛ ናይት ዲዩቲ ላይ የነበረው የኔ ተማሪ ነበር እና በጣም ደስ አለኝ እሱም ጥሩ አድርጎ አስተናገደኝ ጥሩ አድርጎ ህክምና አደረገልኝ በሄድኩበት ቦታዎች ሁሉ ወደዚህ ወደ ዩናይትድ ስቴትስ እንኳን ስመጣ ማለት ነው ሁሉም ቦታዎች በጣም ትልልቅ ደረጃ ላይ የደረሱ አንቱ የተባሉ አሁን ከኔ ጋር ዩኒቨርሲቲ ያስተማሩ ያሉ አልፈውም አሁን ፒኤችዲ ከኔ አልፈው ማለት ነው አሶሲየት ፕሮፌሰር ላይ የደረሱ ልጆች ሁሉ አሉና ያ ነገር በጣም ደስ ይለኛል ያበረታታኛል የኔም ድካም የኔም ስራው ጥይት እዛ ውስጥ እንዳለና አንድ አስተዋጽኦ ያበረከትኩ አርጌ ራሴን ወስዳለሁ በጣም ደስተኛ ነኝ
ስለዚህ ከገና ከተማሪነቶት ከህክምና ሞያ ወደ መምህርነት ሲመጡ አስተዋጽኦ ያበረከቱ ነው እዚህ ደረሱት የሚለውን ማሳያ ይሆናል ወደ ቤተሰቦ ልመልሶ ስንት ልጆች አሉት የትዳር ሁኔታውስ እንዴት ነው
አግብቻለሁ ጥሩ ባለቤት አለችኝ ሐሳቤን የምትጋራ በሁሉም ነገር የምትደግፈኝ በዚህ በነዚህ በተለየ በዚህ በመከራ ጊዜያት በእስር ጊዜያት ውስጥ ከአዳማ አዲስ አበባ እየተመላለሰች በየቀኑ የምትጠይቀኝ ምግብ የምታቀርብልኝ የምፈልገውን ነገር ሁሉ ከኋላ የሆና የምትደግፈኝ ትግሌን የምትደግፍ ባለቤት አለችኝ ልጆቼ አራት ናቸው ሁለቱ አሁን ዩኒቨርሲቲ ጨርሰዋል ሁለቱ ዩኒቨርሲቲ እየተማሩ ናቸው የመጀመሪያ ሴት ልጅ ቦንቱ ትባላለች ብዙ ሰው በሚዲያ ያውቃታል በጣም ታጋይ ነች እኔ ያለሁበትን ሁኔታ ለሚዲያ ታሳውቃለች እኔ ያለሁበትን ችግር ሲገጥመኝ በጣም ቀድማ ትደርሳለች በጣም ደፋር የማትፈራ በጣም ደንበኛ ታጋይ ነች ማለት ይችላልው ለነጻነት ያላት ክብር ለነጻነት ዋጋ ለመክፈል ያላት ፍላጎት እጅግ በጣም ከፍተኛ ነው የሥራዋን እንኳን ትታ የተሰማራችበትን ሁሉ ሥራ ትታ ነው እኔን ሁለት አመት ሙሉ ስትንከባከበኝ ነበረው አሁን እኔ ከተፈታው በኋላ ነው ወደ መደበኛ ሥራዋ እንኳን የተመለሰችው እና ሌሎችም ልጆች እንደዚሁ ትግሌን ይደግፋሉ ተማሪዎች ናቸው ሁለቱ አሁን ዩኒቨርሲቲ ላይ ያሉ እና እግዚአብሔር ረድቶኛል ጥሩ ቤተሰብ አለኝ በቂ ቤተሰብ አለኝ ወንድሞቼም በጣም ብዙ ናቸው አገር ውስጥም ውጭም ያሉ አሉ እነሱም በሙሉ የትግሌ ደጋፊዎች ናቸው በሁሉ ነገር ያበረታቱኛል ስለዚህ በእውነት እግዚአብሔር በብዙ መንገድ የባረከኝ ሰው ነኝ ማለት እችላለሁ
ቦንቱ በቀለ እንግዲህ እኛም እናቃታለን እርሶ እስር ቤት በነበሩ ጊዜ ተለያዩ ስለ እርሶ መረጃዎችን ስትሰጠን የነበረች ናት በተለይ እስር ቤት ውስጥ የመብት ጥሰቶች ተከሰቱ ብላ ስታምን እንዲሁ ለኛ ትሰጠናለች ብዙ ጊዜ ልጆች በወላጆቻቸው በሚደርስ በደል ወይም ይደርሳል ብለው በሚያምኑ ጊዜ ቁጡ ይሆናሉ ወይም ቂም ይቋጥራሉ እንደው ልጆቹን መጠየቅ ተገቢ ነው በርግጥ ግን ልጆቹን ወክለው ልጆቹ አሁን እንዴት ነው ቂም ቋጥረዋል ተቆጥተዋል ወይስ በምን ሁኔታ ላይ ናቸው በርሶ ላይ በደረሰ በደል በስር ቆይቷል ሁለት ጊዜ ለአምስት አመት ያህልና
ያው ትግል መሆኑን ነው የሚያምኑት ትግል ደግሞ ዋጋ እንደሚያስከፍል ከመጀመሪያው ነው አውቆ ነው የገቡት። የመጀመሪያ ዕለት ወደዚህ ፓርቲ ሲቀላቀል ሁሉንም ሰብስቤ አናግሬያቸዋለሁ። ወደ ፖለቲካ መግባቴ ነው ምን ታስባላችሁ ብዬ ስጠይቃቸው በሙሉ ነው የደገፉኝ። ስለዚህ ብዙ ችግር እንዳለ ይረዳሉ። የኔን ሐሳብ ሙሉ በሙሉ ነው የሚጋሩት። እኔ በዳይና ተበዳይ በሚለው ነገር አላምንም። በትግል ሁሉ ነገር ማለፍ ይቻላል ብዬ አምናለሁ። ቂም በመቋጠር ወይንም ያለፈውን ነገር ጎልጉሎ በማውጣትና በዛ ነገር ላይ ትኩረት በመስጠት የወደፊቱን ማጨለም አስፈልጊ ነው ብዬ አላምንም። ስለዚህ በእምነትም ደግሞ እምነታችን የሚያስተምረን ይቅርታን ነው። ለበደሉት ይቅር በሉ ነው። ቤተሰቦች በጣም ዲፕሊ ሪሊጂየስ ናቸው። ስለዚህ በዚህ ነገር ያምናሉ። በቀለም የሚባል ነገር ወይንም ደግሞ ከሌ እንዲህ አርጎናል ብሎ አንድም ጊዜ አያስቡም። እኔም አላስብም፣ አስቤም አላውቅም። በግለሰብ ደረጃ የበደለኝም አንድም ሰው ደግሞ የለም። ይሄ ስርዓት ነው። ስርዓቱ ደግሞ መቀየር ያለበት በትግል ነው ብዬ ነው የማምነው። ስለዚህ እንዲህ አይነት አስተሳሰብ በቤተሰብም በእኔም ውስጥ ምሬት የለም። ደስ ብሎኝ ነው የታገልኩት፣ ደስ ብሎኝ ነው የታሰርኩት። በጣም ደስ ብሎኝ ነው፣ ዛሬም ደስ ብሎኝ ነው የምኖረው። ከሌ በደለኝ ብዬ አንድ ደቂቃ እውነት ነው የምናገረው አንድ ደቂቃ አስቤ አላውቅም። ማንም የበደለኝ ሰው የለም። ስለዚህ በማንም ላይ ቂም የለኝም። ደስ ብሎኝ ነው ትግሉን የታገልኩት እና የኔን ቪዥን ደግሞ እነሱ ሼር ያደርጋሉ። በዚህም ደስተኛ ነኝ።
አድማጮች፣ ጽዮን ከበቀለ ገርባ ጋር ያደረገችው ቆይታ ሰፋ ያለ ክፍል በእሁድ ምሽቱ ዝግጅታችን ይቀርባል። በተጨማሪም በስምንቱ መጨረሻ ፌስቡክ ቪኦኤ አምሃሪክ እና በዌብሳይታችን ላይ ይቀርባል። እንድትከታተሉ እንጋብዛለን። አሁን አድማጮች፣ ባህልና ማህበረሰብ ይቀርባል። ባህልና ማህበረሰብ ለምሽቱ በቅርቡ ለንባብ በበቃ አንድ መጽሐፍ ዙሪያ የተደረገ ውይይት የመጀመሪያ ክፍል ነው ይዞ የቀረበው። ካለር ኦፍ ዘ ስኪን የመጽሐፍ ርዕስ ነው። ደራሲው አቶ ምትኩ አሸብር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው አቶ ምትኩን ያወያየው። አሉላ ከበደ ወደ ውይይቱ ውሰደን። እንግዲህ
አመሰግናለሁ አዳነች። ከለር ኦፍ ደ ስኪን የሰው ልጆች የቆዳ ቀለም ነው የመጽሐፉ ርዕስ እንዳልሽው። ዳግም ያገረሽ በሚመስል ዘይቤ ታዲያ ዛሬ በስፋት እየታየ ያለው የዘር ልዩነት በሚል ቀደም ሲል ይታወቅ የነበረው ልዩነት በእርግጥ የዘር አይደለም ብንባልስ የቀለም ነው የሚሉት አይነተኛ መለያዎች አድርገን የምናያቸው ነጭና ጥቁር መሠረታዊ ቀለማት አይደሉም ብንባልስ በመጽሐፉ ይዳሰሳሉ። ዛሬ መጀመሪያውን ክፍል ነው የምንወያየው። ወደዚያው ልሰዳችሁ። ጤና ይስጥልኝ አቶ ምትኩ አሸብር፣ እንኳን ደህና መጡ። በቅድሚያ
ጤና ይስጥልኝ፣ እዚህ ስቱዲዮ ተቀብላችሁ ስለ ጋበዛችሁኝ በጣም አመሰግናለሁ።
ከለር ኦፍ ደ ስኪን ኤንድ ፐርሱት ኦፍ ኢንቴግሬሽን ይላል። የሰው ልጅ ቆዳ ቀለምና ውህደትን ፍለጋ በሚል በእንግሊዝኛ ቋንቋ የተጻፈ መጽሐፍ ነው የደረሱት። መጽሐፉ ነጋጋሪ ይበልጥም ከዚህ ቀደም ለምናውቃቸው ሀሳቦች የተለየ እይታ ሊኖረን ብዙ ጥያቄዎችንም እንድናነሳ የሚጋብዝ ነው። በቅድሚያ ግን ይህ መጽሐፍ ለመጽሐፍ ከተንደረደሩበት ስሜት እንነሳ። መጽሐፉ ከቆዳ ቀለም የተያያዙ ጉዳዮች ነው ይበልጡን የሚያወራው፣ እንደምን ተሳቡ?
መጀመሪያ እኔ በስደት መልክ ነው ወደዚህ ሀገር የመጣሁት። ወደ 35 ዓመት ሆኖኛል። ይሄ 35 ዓመት ከአንድ 2 ዓመት በስተቀር በአብዛኛው ሌሎች ስደተኞች በመርዳት መልሶ በመቋቋም ላይ ያተኮረ ስራ ነበረ ስራ የቆየሁት። እንዲያውም ወደ መጨረሻው አካባቢ የዚህ የስደተኞች መርጃ በሂማን ኤንድ ሄልስ ሰርቪስስ ስር የዛ የእርዳታ ሰጪው ክፍል ዲሬክተር ሁኜም ሰርቻለሁ እና ዋናው ከ60 በላይ አገሮች ይመጣሉ ስደተኞች ወደዚህ ሀገር ማለት ነው። እና ብዙ እንግሊዝኛ አይችሉም፣ አገሩን አያውቁትም፣ ባህሉን አያውቁትም። ግን እዚህ መጥተው ተጣጥሮ ሰው እንዲሆኑ ራሳቸው ጠቅሞ ቤተሰባቸውም ረድተው ከአገሩ ሕዝብ ጋር ተቀላቅለው እንዲኖሩ የሚያስችላቸው እገዛ እርዳታ በምናደርግበት ጊዜ ይሄንን ሁኔታ በተቻለ ፍጥነት እና ዘላቂ በሆነ መንገድ እንዲያደርጉት የህብረተሰብ ውህደት ላይ ትኩረት ባለው መልኩ ጥናት እና እንደዚሁም ተግባራዊ ስራ ሰርቻለሁ። አሁን መጽሐፉ የጻፍኩት ባለፉት 3 ዓመታት ውስጥ ነው። እኔ ስራ በነበርኩበት ጊዜ ብዙም ውጪ መዘዋወር ኃላፊነት ስለነበረብኝ ቁጭ ብዬ መጽሐፍ እድል አልነበረኝም። አሁን በጥሮታ መልክ ይህን እድል ሳገኝ ግን በዚሁ በህብረተሰብ ውህደት ላይ ያተኮረ እንዴት ነው ሰው ለሰው ሊግባባ ሊስማማ የሚችለው በሚለው ላይ ጥረት ያደረኩባቸው አንዳንድ ነጥቦች መፈተሽ ጀመርኩኝ፣ መጻፍም ጀመርኩኝ። አሁን ግን ወደ 3 ዓመት እንደዚህ ይሆናል። በተለይ ፖሊሶች በጥቁር ወጣቶች ላይ ጭካኔ የተሞላበት አያያዝ እስከ መግደል፣ እስከ ማንቋሸሽ፣ እስከ ማሰር የመሳሰሉ ነገሮች እና አንዳንዱ ደግሞ ድርጊት አስከፊ በሆነ መልኩ የሚታይበት ጊዜ ስለሆነ ይሄ ለምን ይሆናል ብዬ ጠየቅኩኝ። ይሄ ዋና የሚሆንበት ምክንያት ሆኖ የገባኝ እኔ ምናልባት እነዚህ ጥቁር አሜሪካውያን እዚህ የሚኖሩት 200 ዓመት 300 ዓመት ሞልቷቸዋል እዚህ ሀገር ግን ምንም እንኳን የነጻነት ውጊያም ተደርጎ ነጻነትም ቢታወጅ እድልም ቢከፈት ሙሉ በሙሉ ግን ነጭና ጥቁር በሚባለው ወገን የመቀራረብና አብሮ የመኖር አብሮ የመመካከር አብሮ የመስራት ውህደት ባለመኖሩ ነው በሚል ያንን ከለር ኦፍ ዘ ስኪን የሚል አንጎላያ ላይ መመላለስ ጀመረ እና ሁለቱን አጣምሬ ይህንን ታዲያ አንድ ላይ አጋብቼ ለምን በዚህ ነገር ላይ አላሰፋውም በሚል ሰፋ አድርጌ ኢንቴግሬሽን እና ውህደት እና የሰው የቀለም ቆዳ በሚል ላይ አተኩሬያለሁ።
መልካም። የቀለም ጉዳይ ከሰው ልጅ ቀለም ጋር ነው እርሶ ያያያዙት። ቀለማትን በተመለከተ ግን ብዙ ተጽፏል። ገጣሚያን ጽፏል፣ የፍልስፍና ሰዎች፣ ከባህል ጋር የተቆራኙ ከሃይማኖት ጋር የተቆራኙ ጭብጦች አሉበት። ቀለም ብዙዎችን ይማርካል፣ ቅኔ የተዘረፈለት ነው። እርሶ ስለ ቀለማት የተለየ ስሜት አሉት? ስለ ሰው ልጅ ቆዳ ቀለምና ስለ ጻፉበት ጉዳይ እንደው ገታ አድርጌ የግሎን ስሜት መኮርኮር ፈልጌ ነው። በተለይ የሚማረኩለት ቀለም አለ? ምን አይነት ቀለም ይወዳል?
ቀይ ቀለም ደስ ይለኛል።
ለምን እንደሚወዱት ያውቃሉ?
የሚመስለኝ አንድ ጉልበት ያለው ይመስላል፣ ሁለተኛ
ብሩህ ነው
እና ቀይ ሲሆን ወለል ብሎ በመታየቱ ምክንያት ይሆናል። እንዳልከው ግን ያው ከፀሐይ የሚመነጭ ነው ቀለም፣ ወይም የፀሐይ ዘርፎች ናቸው። ፀሐይ ብርሃኗ ትሰጣለች፣ ግን እኛ የምናገኘው ብርሃኑን ነው እንጂ የተለያዩ ቀለሞቹን አይደለም።
አናያቸውም መንገድ ካልተፈቱልን።
ልክ ነው። እና ግን ደመና ሲኖር፣ በተለይ ደግሞ የውሃ ርዥራዥ በሚኖርበት ጊዜ በአየር ላይ የፀሐዩ ጨረር ሲሰባበር ሲጎብጥ ቀስተ ደመና ይመጣል እና ቀስተ ደመና የሚያሳዩ ከሌላ የመጣ አይደለም፣ ከውሃው የመጣ አይደለም። የፀሐዩ ብርሃን ሲሰባበር ምን መልክ እንደሚወስድ ነው ማለት ነው።
በሌላ አነጋገር እነኚህ ቀለማት ከብርሃኑ የወጡ ናቸውና የብርሃን ፍንካቾች ናቸው እንደማለት ነው።
በዛ መልኩ አድናቆትም አለኝ ማለት ነው። በነገራችን ላይ ትንሽ ቢጫም እንትን ይለኛል፣ ይማርከኛል።
ለቀለም ፍቅር፣ ኃይለኛ ፍቅር ከሌለዎት ይህን የመሰለ ግሩም መጽሐፍ አይጽፉም፣ ምንም እንኳን ቁም ነገሩ ከቀለምም ቢያልፍ። እስኪ ገፋ አድርጌ የቀለም ጨዋታውን አድማጮች በዚህ ሰዓት የሚከታተሉን ስለሚወዱ ቀለም እያሰቡ እንዲከታተሉን እናድርግና እርስዎ ግን ይበልጡን ስለ ሰው ልጅ የቆዳ ቀለም ነው የጻፉት። ያንን ደግሞ ምናልባትም ከዚህ በፊት ደፍረን ልናይ በማንሞክርበት ጥልቀት ነው የሚመረምሩት። 328 ገጾች ባለው መጽሐፉ የማይነካኩት ቁልፍ የለም። ብዙ ጉዳዮችን ይነካካሉ። አንዳንዱን በዚህ ውይይታችን እናመጣለን። ስለ ቆዳ ቀለም ጠባዮች እንመልከት። ስለ ጠባዩ ራሱ ሙሉ ስፍራ ሰጥተውት በመጽሐፉ ይነጋገራሉ። የቆዳ ቀለምን የምንመለከትበት ሁኔታ ከአስተዳደግም ከባህልም እውቀት ካከማችንባቸው ነገሮችም ጋር ሊገናኝ ይችላልና ምንድን ነው ለሰዎች ቆዳ ቀለም አሁን ያለንን ሁኔታ አስተሳሰብ እንዲኖረን ያደረገን በእርሶ ጥናት?
እንግዲህ እኔ ሳድግ እኛም ሀገር ኢትዮጵያ በነበረው ባለውም ሁኔታ የሰው ቆዳ ቀለም የተለያየ መልክ ይዞ እንደ መለያ ነገር ማለት ነው። ጥቁሯ ሴትዮ ስታልፍ አየሃት፣ ወይም ደግሞ ሶስቱ ቀያይ ልጆች ሲጫወቱ አየ ሲባል ዋጋ አይከመርበትም። ያቺ ጥቁር ሴትዮ ማለፏን የሚገልጽ ነው። መለያ ብቻ ነው፣ በአብዛኛው መልኩ መለያ ብቻ ማበላለ። እንግዲህ ከሰው ወደ አንዱ ከሌላው የመፈለግ ነገር ሊኖር ይችላል። በዋና መልኩ ግን እዚህ ሀገር እንዳለው ለምሳሌ እዚህ የጥቁር ቤተ ክርስቲያን፣ የጥቁር ኮሌጅ፣ የጥቁር ሰፈር ይባላል። በእኛ ሀገር የቀይ ቡድን ወይ ደግሞ የዳማ ሰፈር የሚባል ሁኔታ የለም።
የቆዳ ቀለሙን ተከትለን
ምን መድበው ነገር የለም። እንዳውም እኔ እንዳልከው ዘለቅ ብዬም እንደገባው ምን የሚል አመለካከት አለኝ። በዚያ ዓለም ወደ 7.2 ቢሊዮን ሰው ይኖራል። እያንዳንዱ ሰው የራሱ ቀለም አለው
ከምናየው ባሻገር
እና እንደ እኔ የሰው ቀለም አለ እንጂ የሰዎች ቀለም አለ አይደለም።
በቡድን የሚፈርጀን ሳይሆን የተናጥል የእያንዳንዳችን እንዳሻራችን ነው የሚለው
እንዳሻራችን ነው ብዬ ነው ማምነው። የተገነዘብኩትም እንደዛ ነው። እና ያ ሆኖ እያለ ግን ነው አንዳንድ ሰዎች በተለይ እንግዲህ መጽሐፉ በዚህም ሀገር ያለው ሁኔታ ያተኩራል አይደል፣ ምንድን ነው የሚለው ይሄ ጥቁርና ነጭ ብሎ መለየት ወይም ሁለት ህብረተሰብ ማድረግ ከሌላ ፍላጎት የተነሳ ነው። እና ከሌላ ፍላጎት የተነሳ ነው ሲል እንዴት ነው አሁን በተለይ ጥቁር ያነሳን እንደሆነ ተከብሮ የነበረ ቀለም ነው። በቻይናዎች ለምሳሌ የቀለም ንጉስ ይባላል። ጀርመኖች ከ2000 ዓመት በፊት የሰንደቅ ዓላማቸው ተጨማሪ ምልክት ነው። ደፋር ነው፣ ወኔ ያለው ነገር ነው። ለጦርነትም ሲያዘጋጁ ሮማውያን ቀኝ እንዳያደርጓቸው ይሄ የቀለምን እና እንደዛ ሆኖ ሳለ ባለታሪኮችም እነ ሆመርም ስለ ኢትዮጵያም ሲጽፉ ነቢዩ መሐመድም ወደ ኢትዮጵያ ተሰደዱ ሲሉ ጥቁር እና ቀይ የሚኖርባት ሀገር መሆኑ ያውቃሉ። ኢትዮጵያ በዛን ጊዜ ጥቁር ወይም ቀይ ሰው በአጠቃላይ የበታችነት ያለው ትርጉም ይዞ አይታይም ነበር። በዛን ጊዜ
ያገዝፉት ነበር።
አዎ። ግን ምንድን ነው ከጊዜ ወዲህ በተለይ የኢንዱስትሪ መስፋፋት በመጣበት ጊዜ፣ የሸቀጥ እቃ መሸጥ አስፈላጊ በሆነበት ጊዜ፣ ከሌላ ቦታ ደግሞ እንደዚሁ እቃ ማስመጣት በሚፈለግበት ጊዜ ኮሎኒያሊዝም መጣ ማለት ነው። እና ኮሎኒያሊዝም ለምሳሌ አፍሪካ ሲገባ፣ ላቲን አሜሪካም ሲገባ፣ ሌላም ኤዥያም ሲገባ ነጮች ነበሩ የበላይነት የነበራቸው፣ ቅኝ ግዛት ያደረጉ ነጮች ነበሩ። እና በተቻለ መጠን እነዛ ጥቁሮች አገልጋይ እንዲሆኑ ለማድረግ የበታችነታቸው እንዲቀበሉ ለማድረግ ጥቁር እንደ ኃጢአት፣ ጥቁር እንደ ደካማ እና ኢቭን የሰው ዘር እንዴት ነው በጥቁርና በነጩ መካከል ያለው ልዩነት ለማስረዳት ተብሎ አንጎል መጠኑ ይለካ ነበር።
ለማሳነስ ሁሉም አይነት መንገድ
ይቀጥላል፣ ሁሉ አይነት ምርምር ይደረግ ነበር። ኋላ ግን እያደረገ ሳይንስ ሲስፋፋ በተለይ ዲኤንኤ በመጣበት ጊዜ ዲኤንኤ የኔና ያንተ ወይም ደግሞ የኔና ያንተ የሌሎችም ሰዎች የዲኤንኤ ውጤት ሲመጣጠን ግን ነጩም ጥቁርም ሁሉ ይጨምራል። በጣም 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 የተጠጋጋ እንደውም ልዩነት አለ ብለህ እስካዳግዝ ድረስ ያለ ግንኙነት ነው ያለው፣ ዝምድና ነው ያለው። ስለዚህ የኔ እምነት ከዛ የመነጨ ነው እና እዚህ ያሉት አብዛኞቹ የጥቁር ህብረተሰቦች በባሪያ ንግድ ጊዜ የመጡ ናቸው። እና እንግሊዞች ምዕራብ አፍሪካ በያዙበት ጊዜ ምዕራብ አፍሪካ ያሉት ጥቁሮች በአፍሪካ በመላ ያሉ ጥቁሮች አናሳ ፍጥረቶች ናቸው ብሎ ያምኑ ስለነበረ እነዛን እንደ እንስሳ በመጠቀም ሊያሰሯቸው በሚመሯቸው በሚያዟቸው ሁኔታ ከዛ አልፎ መሸጥ መለወጥ አለባቸው ተብሎ አሜሪካ ድረስ እንደ ዕቃ ተሽጠዋል ማለት ነው። በዛ መጥቶ እንግዲህ ይሄ ሁኔታ ምን አዝለዋል ማለት ነው። እዚህ ያሉ ጥቁሮች የጎደለባቸው ናቸው፣ ትክክለኛነት የላቸውም የሚል አይነት አመለካከት ተደርቦበት ምንም እንኳን የፖለቲካ ነጻነት ቢኖር፣ የስራም ነጻነት ቢኖር፣ የመሳሰሉ ነጻነት ቢኖር ይሄ የቀለሙ በጣም ልዩነት እንዳለው በማቅረብ በትምህርት ቤትም ቤት በመግዛትም ሱቅ ገብተህ ዕቃ መግዛት በምትፈልግም በልዩ ልዩ ቦታ የዚህ የቀለም ልዩነት ነጸብራቅ የሚታይበት ሁኔታ ተፈጥሯል ማለት ነው።
ያ የአስተሳሰብ ነጻነት ገና አልተደረሰበትም፣ አልተጨበጠም ነው ከዚህ ሁሉ ዘመናት ትግል በኋላ።
አዎ፣ ግቡ ላይ በመንገድ ላይ ያለ ነገር ነው እንጂ። ለዚህም ነው ይሄ መጽሐፍ ምናልባት ይሄንን ሂደት ያራምደዋል የሚል እምነት በማድረግ ነው
የነጻነት ትግሉንና የዚህን አገር ለነጻነት የተደረገ ለሲቪል መብት የተደረገ ትግልም በመጽሐፉ የሚያጣቅሱበትን ሁኔታ መለስ ብለን እንቃኛለን። ወደ ዋናው ጉዳይ እንሂድ። አቶ ምትኩ፣ መጽሐፉ ቀደም ብዬ የጠቀስኩት የሰው ልጅ ቆዳ ቀለምና ውህደት የሚለው መጽሐፉ ከቆዳ ቀለምም የጠለቀና ሰፊ ትኩረት ያለው መሆኑን የቀለም ጉዳይ በማስረዳት ነው የሚንደረደሩት። የቆዳ ቀለም በልዩነት ለማሸነፍ ከሚሞከረው በላይ ለውህደት በሚደረግ ጥረት የተሳካ ማድረግ ይቻላል የሚል ተስፋንም እንደያዙ በመጽሐፎ ይፈነጥቃሉ። እስኪ ስለ መጽሐፎ ዓላማ ገፋ አድርገን እንመልከት። ቅድም የታዘቧቸውን ነገሮች፣ ክፍተት አሉባቸው ያሏቸውን ነግረውናል። ለምን ጻፉት ይህን መጽሐፍ? መጽሐፉን ለምን ጻፉት? አቶ ምትኩ አሸበር ያብራራሉ። ሌሎች ያልተመለሱ ጥያቄዎችንም ያነሳሉ። በጥልቀት የተመለከቱትን የቀለም ጉዳይ ይልቁንም ደግሞ የሰው ልጆች የቆዳ ቀለም በተከታታይ ፕሮግራሞቻችን እናቀርባለን። ለአሁኑ ግን አቶ ምትኩ አሸብርን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በመላው ዓለም ያለውን የሰብአዊ መብት አያያዝ ይፋ ባደረገበት ዘገባው ላይ የሕዝቦቻቸውን መሠረታዊ መብትና ነጻነት በየቀኑ ከሚጥሱ አገሮች መካከል ቻይና አንዷ መሆኗ ተመልክቷል። የዘገባውን ይፋ መሆን አስመልክተው ገለጣ ያደረጉት የዲሞክራሲ የሰብአዊ መብቶችና የሠራተኞች አስተዳደር ቢሮ ከፍተኛ ባለሥልጣን ማይክል ኮዛክ ቻይና ውስጥ የሚታየውና እየተባባሰም የመጣው የመብት ረገጣ ዩናይትድ ስቴትስን በእጅጉ እንዳሳሰባት አስታውቀዋል።
In terms of the increase over the last year, it's been a bad situation for Falun Gong for a long time. It's been bad for Uyghurs.
ባለፈው ዓመት ከፍተኛ ደረጃ የደረሰው አስከፊ የመብት ጥሰት በተለይም በፋሉን ጎንግ፣ ዩግሪስ እና ቲቤታንስ ላይ ከባድ ነበር። በእነዚህ ቡድኖችም ሆነ በአጠቃላይ በማህበረሰቡ ላይ የሚደርሰው አፈና አስከፊነቱ ጨምሯል።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ይፋ ያደረገው የሰብአዊ መብት ጥበቃ ሪፖርቱ እንዳመለከተው በተለይ እንደ አውሮፓ አቆጣጠር በ2017 ዓ.ም ቻይና ውስጥ የጅምላ አፈሳ፣ እስራት እና ሆን ብሎ ከአገር የማስጠፋት እርምጃ አሳሳቢ ደረጃ ላይ ደርሶ ነበር። ይህ ደግሞ ጎልቶ የታየው በጋዜጠኞች፣ በቀድሞ የፖለቲካ እስረኞች፣ በዳኞች፣ በሰብአዊ መብት ተሟጋቾችና በሃይማኖት መሪዎች ላይ ነበር። የሰብአዊ መብት የሕግ ባለሙያው ጋኦ ዚሸንግ መጥፋታቸው የተገለጠው ባለፈው ነሐሴ ወር ሲሆን ለቤተሰቦቻቸው የተነገረው በአንድ ባልታወቀ እስር ቤት ውስጥ እንደሚገኙ ነበር። የሕግ ባለሙያው ዋንግ ኳንዣንግ እንደ አውሮፓ አቆጣጠር በሐምሌ በቁጥጥር ስር ውለው የት እንደደረሱ ግን የታወቀ ነገር አልነበረም። ሌላው አሳሳቢ ነገር ደግሞ ዥንግያንግ እና ቲቤት ውስጥ ቴክኒካዊ ከሆነ ቅኝትና አሰሳ ጋር ተያይዞ የሚሰማው የጭቆናና የአፈና ዜና ነበር። በብዙ መቶ ሺዎች የሚቆጠር ሕዝብ ያለምንም ምክንያት ታስሯል፣ ለስደት ተዳርጓል። በተጨማሪም የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ሌሎች አይነት የመብት ጥሰቶችንም አካቷል። ከእነዚህ መካከል መንግሥት መገናኛ ብዙሃኑን አፍኖ መያዙ፣ የኢንተርኔት አገልግሎቶችን ማቋረጡ፣ ለሰብአዊ መብቶች መከበር ጥብቅና የቆሙ ድርጅቶችንና ግለሰቦችን ማፈኑ ተዘርዝረዋል። የዴሞክራሲ የሰብአዊ መብቶችና የሠራተኞች አስተዳደር ቢሮ ከፍተኛው ባለሥልጣን ማይክል ኮዛክ ዩናይትድ ስቴትስ ለቻይና መሪዎች የምታስተላልፈው መልእክት ዛሬም ተመሳሳይ መሆኑን ጠቁመው የቻይናን ሕዝብ ሙሉ ኃይል መጠቀም ከፈለጉ መፍትሄው ማፈን ወይም መጨፍለቅ ሳይሆን ለግልጽነት መንገዱን ከፈት ማድረግ ነው ብለዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች ስርጭታችን ልናገባድ የቀሩን ጥቂት ደቂቃዎች ናቸው። የዜና እረፍት አለን። ፕሮፌሰር አቢ ፎርድ አረፉ። ለ33 ዓመታት በዋሽንግተን ዲሲ የሃዋርድ ዩኒቨርሲቲና ላለፉት በርካታ ዓመታትም በአዲስ አበባ ዩኒቨርሲቲ በኮሚኒኬሽንና ጋዜጠኝነት ሙያ መምህርነት በተለያዩ ኃላፊነቶች ጭምር ያገለገሉት ፕሮፌሰር አብርሃም አቢ ፎርድ ላደረባቸው ሕመም ለአንድ ዓመት ያህል ጊዜ ወዲህ ወደ ዩናይትድ ስቴትስ ተመልሰው በሕክምና ሲረዱ ከቆዩ በኋላ በትላንትናው ዕለት ነው በዋሽንግተን ዲሲ መኖሪያ ቤታቸው በተወለዱ በ83 ዓመታቸው ከዚህ ዓለም በሞት የተለዩት። ከወላጅ አባታቸው አርኖልድ ጃሽዋ ፎርድ እና ከእናታቸው ሚኛን ሎሬድ ፎርድ ለአውሮፓውያን የዘመን አቆጣጠር መጋቢት 5 1935 ዓ.ም በአዲስ አበባ ከተማ የተወለዱት ፕሮፌሰር አቢ ፎርድ የአንደኛና ሁለተኛ ደረጃ ትምህርታቸውን በአዲስ አበባ ከተከታተሉ በኋላ ወዲህ ወደ ዩናይትድ ስቴትስ ተጉዘውም የመጀመሪያ ዲግሪያቸውን በፓን ዊድስ ጁኒየር ኮሌጅ በሥነ ትምህርት እንዲሁም ከኮሎምቢያ ዩኒቨርሲቲ ስኩል ኦፍ ጀነራል ስተዲስ በፊልም ጥናቶች የሁለተኛ ዲግሪያቸውን አግኝተዋል። አድማጮች፣ የፓን አፍሪቃ አቀንቃኝ የሆኑት ወላጆቻቸውን ሕይወት ጨምሮ የፕሮፌሰር አቢ ፎርድን ሕይወትና ሥራ በራዲዮ መጽሔት በሰፊው እንመለስበታለን። ሕይወትና ሥራቸውንም እንዘከራለን። ¶¶
የአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያለን ዝግጅት የአንድ ሰዓት ፕሮግራም እዚህ ላይ እናበቃለን። ሰላም፣ ደህና ደሩ። ትግርኛ ፕሮግራም ይቀጥላል። Thank you.